ላውዴቱር ኢየሱስ ክርስቶስ ይትባረክ ኢየሱስ ክርስቶስ። ይህ የቫቲካን ሬዲዮ ነው።
ቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ጠዋት ከአንድ ሰዓት እስከ አንድ ሰዓት ተኩል 9660 ኪሎ ሄርስ ወይም 31.05 ሜትር ባንድ ላይ የምታገኙን ሲሆን ማታ ከአንድ ሰዓት ተኩል እስከ ሁለት ሰዓት በ9660 ኪሎ ሄርስ ወይም 31.05 ሜትር ባንድ 15570 ኪሎ ሄርስ ወይም በ19.27 ሜትር ባንድ ላይ ዕለታዊ ዝግጅቶቻችንን መከታተል የምትችሉ መሆኑን እንገልጻለን። ዝግጅቶቻችንን በኢንተርኔት ለመከታተል www.radiovaticana.va የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ ዕለታዊ ዝግጅቶቻችንን ለመከታተል የምትችሉ ሲሆን በተጨማሪም በፌስቡክ የቫቲካን ሬዲዮ የአማርኛ ክፍል የሚለው ገጻችን ላይ ያለውን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ።
ከዓለም ጋር የሚያወያየው የርዕሰ ሊቃነ ጳጳሳትና የቤተ ክርስቲያን ድምፅ የቫቲካን ሬዲዮ ነው። የተከበራችሁ አድማጮቻችን በያላችሁበት ሰላሙን እየተመኘን በዛሬው መሰናዷችን እንደ ወትረው የቅድስት መንበር ዜናን በማስከተልም ቤተ ክርስቲያን በዓለምና ቤተ ክርስቲያንና ኅብረተሰብ የሚመለከቱ ዜናዎች ይዘንላችሁ ቀርበናል።
ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ትናንትና ጥቅምት 9 ቀን 2010 ዓ.ም በቅድስት ማርታ ቤተ ጸሎት ባሳረጉት መስዋዕተ ቅዳሴ ቅዱስ ጳውሎስ ሐዋርያ ወደ ሮሜ ሰዎች ምዕራፍ 3 የጻፈው እጅግ አጠያያቂ የሆነና ሉተርን መዳን በእምነት ብቻ እስከ ማለት የገፋፋው ክፍል ተንተርሰው ጌታ የሰጠንን የደህንነት ነጻ ስጦታና የእግዚአብሔርን ቅርበት እንድናስታውስ የምህረት ሥራዎች መንፈሳዊ የሆኑ ስጋዊ በተጨባጭ የጸጋውና የእምነቱ ፍሬ መሆናቸውን አስገንዝበናል። እንዲህ ባለ ሁኔታም ለገዛ ራሳችንም ይሁን ለሌሎች የደህንነት በርን እንድንከፍት ይረዳናል ሲሉ ያቅዱስ ያዕቆብ ሐዋርያ እምነት አለ ተግባር ተግባርም አለ እምነት ሕይወት እንደሌላቸው የሚገልጠውን ከተነበበው የቅዱስ ሐዋርያ ጳውሎስ መልእክት ጋር አገናዝበዋል። ቅዱስ ጳውሎስ ሐዋርያ በመልእክቱ ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎድለዋቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። በኢየሱስ ክርስቶስ በማመን የሚገኘውም የእግዚአብሔር ጽድቅ ነው። ትምክህት እንግዲህ ወዴት ነው? እርሱ ቆርተዋል። በየትኛው ሕግ ነው? በሥራ ሕግ ነው? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና እንግዲህ ሕግን በእምነት እንሽራለንን? አይደለም፣ ሕግን እናጸናለን እንጂ ብሎ ጽፏል። የዕለቱ ወንጌልም ከሉቃስ ወንጌል ምዕራፍ 11 የተወሰደ ሆኖ ለሕግ ሊቃውንትና ለፈሪሳውያን በሠሩት ጥፋት ወዮላቸው የሚል ሆኖ በተለይ ደግሞ ስለ ነቢያት ሲናገር እግዚአብሔር የላካቸውን ነቢያት ካለመስማትና ካለመቀበል እስከ መሳደድና መግደል ታላቅ ኃጢአት ስለሆነ ከአቤል ደም ጀምሮ በመሠዊያውና በቤተ መቅደስ መካከል እስከ ጠፋው እስከ ዘካርያስ ደም ድረስ ከዚህ ትውልድ እንዲፈለግ አዎን እላችኋለሁ በሚል በፈሪሳውያንና በጻፎች ያነጣጠረ ወቀሳ ነበር። የሕግ ሊቃውንትንም የእውቀትን መክፈቻ ስለ ወሰዳችሁ ወዮላችሁ፣ ራሳችሁ አልገባችሁም፣ የሚገቡትንም ከለከላችሁ በማለት ይወቅሳችኋል። ቅዱስነታቸው ቅዱስ ጳውሎስ ሐዋርያ የሚያሳስበን ዋናው ነገር እግዚአብሔር የገለጠልንን የመዳን ሥራ መዘንጋት እንደሌለብን ነው። ይህንን የረሳ ታላቅ ጥፋት እንደሠራ መረዳት እንዳለበት፣ ለምን የእግዚአብሔር ልብ የእግዚአብሔር የመዳን ሥራ በነጻ የታደለን ስጦታ ወይንም ጸጋ መሆኑን በመገንዘብ ማንም ይገባኛል የሚል ወይንም እኔ ጥሩ ሰው ስለሆንኩ በጥሩ ሥራ ያገኘሁት ብሎ እንዳይመካ እስራኤላዊው የሙሴን ሕግ በመጠበቅ ወይም በመገረዝ ያገኘው እንዳይመስላቸው ለተገረዘም ይሁን ላልተገረዘ እኩል የሚታደል ጸጋ በመሆኑ በኢየሱስ ክርስቶስ በማመን ሊጸድቁ እንደሚችሉ ያስተምራል። የሕግ ሊቃውንቱም ይሁኑ ፈሪሳውያኑ ይህንን በመርሳት ሰው ሕግን በመጠበቅና በግዝረት ብቻ የሚድን መስሏቸው ራሳቸው በጣት የማይነኩት ታላቅ ቀንበር ለምእመናን በማሸከማቸው ከሁሉ በላይ ደግሞ የእግዚአብሔር ምሕረት በነጻ የሚሰጥ ጸጋ መሆኑ በመዘንጋታቸው ወዮላቸው እያለ ይወቅሳቸዋል። ስለዚህ ሕግ ሲናገሩ ቅዱስነታቸው በመጀመሪያ እግዚአብሔር ለሙሴ ይህንን ሕግ ሲሰጠው እንደዛ አልነበረም። ሕገ ኦሪት ወይንም ሕገ ሙሴ እግዚአብሔር ለሰው ልጆች ላቀረበው ነጻ ፍቅር የሚሰጥ መልስ ነበር። በሌላ አነጋገር እግዚአብሔር መንሲኤ በመሆን ለሰው ልጆች እንደ ነጻ ስጦታ ደህንነትን ይሰጣል። የሰው ልጆች ደግሞ በበኩላቸው ይህንን ላለመርሳት እንደ ማስታወሻ ሕጎችን ያከብራሉ። በዚህም የእግዚአብሔር ቅርበት ማለት በሕዝቡ መካከል መመላለሱን ሁሌ ያስታውሳሉ። ይህንን የዘነጉና የረሱ እንደሆነ በነጻ የተቀበልነው ጸጋ ስጦታ መሆኑ ተረስቶ በስራቸው ያገኙት እስከ መምሰል ደርሶ ያሕዌ የወላቸው የሞላበት ንግግር የሚያስከትል ተግባርን እንድንፈጽም ያደርገናል ሲሉ ዋና ችግራቸው ምን ላይ እንደነበር እንዲህ ሲሉ ገልጠዋል።
Per loro Dio è quello di là che ha fatto la legge e questo non è il Dio della rivelazione. Dio della rivelazione è Dio che ha incominciato a camminare con noi, con Abramo, fino a Gesù Cristo.
Le ጻፎችና ለፈሪሳውያን እንዲሁም ለሕግ ሊቃውንት እግዚአብሔር ማለት ሕግ የሚሰጥ አምላክ ነው። ይህ ሕግ በፍቅር የተገለጠው አምላክ አይደለም። የግልጸት አምላካችን ከአብርሃም ጋር ጉዞ ጀምሮ እስከ ኢየሱስ ክርስቶስ ጋር ማከላችን የሚደርስ እግዚአብሔር ከሕዝቡ ጋር ይጓዛል። ይህ ግንኙነትና የእግዚአብሔር ቅርበት እንዲሁም አብሮ መጓዝ የተረሳና የጠፋ እንደሆነ ሕግን በመፈጸም ብቻ መዳን ይቻላል የሚል ዝግ አስተሳሰብ ውስጥ መውደቅ ይቻላል። በሌላ በኩል ደግሞ የእግዚአብሔር ቅርበት የጠፋ እንደሆነ ጸሎት ማሳረግ የቀረ እንደሆነ እውነተኛውን ትምህርት ማስተማር አይቻልም። ንባብ መለኮታዊ አስተንትኖን ለማድረግና ለማስተማርም አይቻልም። የሞራል ንባብ መለኮት ሆኖ በግብረ ገብነት የሚመራ ሕይወት በማዘጋጀት ይህን አድርግ ይህን አታድርግ በሚለው ይወሰናል። ንባብ መለኮታዊ አስተንትኖ ለማድረግ ተንበርክኮ ነው ማለት በጸሎትና ከእግዚአብሔር ጋር ቅርብ መሆን ነው። በመስቀሉ ስለዳንም በመስቀሉ ፊት ተንበርክኮ በሐሳብና በእምነት እስከ መስቀሉ ከፍ ብሎ በመምጠቅ ነው። መስቀሉ የክርስቶስን ሥጋ ስለነካ በመንፈስም ይሁን በሥጋ እጅግ ስለተሰቃየበት የደህንነት ጠርዝ ነው። ይህንን ሥጋ በተጨባጭ ለመንካት ደግሞ ለታናሾች ያደረጋችሁን ለእኔ ያደረጋችሁት የሚለውን መንፈሳዊና ሥጋዊ የምሕረት ሥራዎች በማድረግ ራሱ እንዳለው የኦሪት የሕግና የነቢያት ፍጻሜ የሆነውን የፍቅር ሥራ በማድረግ ትእዛዛቱን ፈጽመናል ማለት ይሆናል በማለት የእምነትና ተግባር መተሳሰር ገልጠዋል። ቅዱስነታቸው በስብከታቸው መጨረሻ ላይ ያሳውሱት ባለፉት ቀናት ደጋግመው ያስጠነቀቁት መንፈሳዊ ሙስና በዚህ የእውነት የእውቀት ቁልፍ የመርሳት ወይንም የማጥፋት ሁኔታም ሊከተል ስለሚችል እያንዳንዱ የቤተ ክርስቲያን መሪ የቤተ ክርስቲያን እረኛ ኃላፊነታችን በሚገባ እንድንወጣ በእንዲህ መንገድ ያልሰራን እንደሆነ ደግሞ ይህንን የእውቀት ቁልፍ እንደምናጠፋው በዚህም የመዳን በሩን ለእኛም ይሁን ለሌሎች እንደምንዘጋው ማስተዋል አለብን ሲሉ ስብከታቸውን ደምድመዋል።
ቅዱስ አባታችን ሩሰ ሊቃነ ጳጳሳት ፍራንቼስኮ እንደር ፓና ቋጣጥር ጥቅምት 19 ቀን 2017 ዓመተ ምህረት አገረ ቫቲካን የገቡትን የዓለም አቀፍ የሜቶዲስት አብያተ ክርስቲያን ምክር ቤት ልዑካን ተቀብለው አነጋገሩ። ቅዱስነታቸው ኦሪት ዘሌዋውያን ምዕራፍ 25 ቁጥር 10 እርሱም 50ኛው ዓመት ቀደሱ፣ በመድሪቱ ሁሉ ላሉ ነዋሪዎች በሙሉ ነጻነት አውጁ፣ ይህም ኢዮቤልዩ ይሁንላችሁ፣ ከናንተ ያንዳንዱ ወደ ቤተሰቡ ርስት ወደ ወገኑም ይመለስ ሲል ጌታ ለሙሴ የተናገረውን ቃል እንደ መንደርደሪያ በማቅረብ የነን እግዚአብሔር ለሙሴ እንዲያበስር የሰጠው መልእክት ወደ ነበረው አሃድነት መመለስ ወይንም ህብረተ ክርስቲያን ከተሰኘው ከሁለተኛው የቫቲካን ጉባኤ ውሳኔ ጋር በማጣመር በሁሉም በተለያዩ ክርስቲያኖች መካከል እውነት ፍቅርና ትህትና የሚኖር የጋራ ውይይት እንዲከወን ማበረታታቸው የቫቲካን ሬዲዮ ልእክት ጋዜጠኛ ኤማኑኤላ ካምፓኒሌ አስታወቁ። ይህ የተካሄደው ግንኙነት በሜቶዲስት አብያተ ክርስቲያንና ካቶሊካዊት ቤተ ክርስቲያን መካከል ወደ አንድነት ያቀና የጋራ ቴዎሎጂያዊ ውይይት ጅማሬ ዝክረ 50ኛው ዓመት ምክንያት ያደረገ መሆኑ ያስታወሱት ልእክት ጋዜጠኛ ካምፓኒሌ ተለያይተው የነበሩት ወንድማማቾች ተመልሰው ሲፈላለጉና ሲገናኙ እንዴት ደስ ያሰኛል የነበረው ክፍተት ለማስወገድ የሚደረገው ግንኙነት ወንድማማቾች መሆናችን የሚያሳስብ ሂደት መሆኑ ባስለመጡት ንግግር ቅዱስነታቸው ገልጠው የሜቶዲስት ቤተክርስቲያን መስራች የቴዎሎጂ ሊቅ ጆን ወስሌይን ቅዱስናው በመካከላችን መቀራረብ እንዲኖር ብሎም ታማኝ ወንጌላዊ ምስክርነት ለማቅረብ ያስችለን ዘንድ የሚያነቃቃ ይሆኑልን ሌሎች የእግዚአብሔር ቤተሰቦችም እንድንቀራረብ ዘንድ ሊደግፉን ይችላሉ። በፍቅር ተጨባጭ የሚሆን ቃለ እምነት በተለይ ደግሞ ድሆችን በማገልገል ለዚያ ኦሪታዊው የጌታ ጥሪ እርሱም በመድር ላሉት ለሰዎች ሁሉ ነጻነትን በማወጅ እንድንኖር የሚል ነው። ከእግዚአብሔር ጋር ህብረት እንዲኖረን የተጠራን በመሆናችን ይህ ጥሪ በተከክለ ለቅድስና መጣራታችን የሚያበክረን በመሆኑም ከሌሎች ጋር ህብረት ሊኖረን ግድ ይሆናል ያሉት ቅዱስ አባታችን ይህ እርቅ ርእስ ዙሪያ እንዲመክር የተጠራው የጋራው አውደ ውይይት በአዲስ መንፈስ ወደ አንድነት የሚደረገው ጉዞ ከደረሰበት ደረጃ ከፍ እንዲያደርግ መንፈስ ቅዱስ የሚያነቃቃውን አዳዲስ መንፈሳዊ ጸጋዎች አንዱም የታረቀ ውህደት ለማረጋገጥ የሚቻል መሆኑ ታምነን መቀራረብና መወያየት እንዳለብን ያስገነዝበናል። የዚህ አይነቱ ግንኙነትና ውይይት ያበረታቱት ቅዱስነታቸው የጸጋ ስጦታ በእያንዳንዳችን ውስጥ እንዳለ ለማወቅ የሚቻላቸው ሆነን ስንገኝ ይህ ደግሞ በክርስቶስ ሁላችን ወንድማማቾችና እህታማቾች መሆናችን የማይዘነጉ እንሆናለን ማለታቸው የገለጡት ልእክት ጋዜጠኛ ካምፓኒ ለአያይዘው ቅዱስ አባታችን ያስደመጡት ቃል የእግዚአብሔር እርዳታ እውቅና ለመስጠት ብቻ ሳይሆን ከዚህ ባሻገር ስጋውንና ደሙን አብረን ወደምንቀድስበት መንበረ ታቦት ያድርሰን ብለው አብረን ጌታችን ያስተማረንን አባታችን ሆይ በሰማይ የምትኖር የሚለውን ጸሎት ሱታፌ በመናደርግበት እለታዊ እንጀራችንን ስጠን ፈቃድህም ይሁን በሚል ሐሳብ እናቅርበው እንዳሉ አስተዋቁ። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቸስኮ እንድርፓና ቆጣጥር ጥቅምት 19 ቀን 2017 ዓመተ ምህረት ከፈረንሳይ ሊዮን ከተማ ከሚገኘው ባስተማሪዎቻቸው የተሸኙት በሻርትራክ ተቋም የሰነ ኢኮኖሚ ተማሪዎችን ተቀብለው የገበያውን ዓለም በጭፍን ላለመታዘዝ ብርታት እንዲኖራቸው በማሳሰብ ለነዚህ ነገ በኢኮኖሚውና በቁጠባው አውታር ለሚሰማሩት የሰነ ኢኮኖሚ ተማሪዎች ገና ከወዲሁ ነገም በኢኮኖሚው ዓለም ተሰማርታችሁ በመታገለግሉበት ሞያ የገንዘብ ተገዥ ከመሆን ምርጫና ገንዘብ ጣዖት ከሚያደርግ ዓላማ ራሳችሁን ጠብቁ እንዳሉ የቫቲካን ሬዲዮ ልእክት ጋዜጠኛ ሮቤርታ ጂሶቲ አስታወቁ። በመሆኑም በዚህ በሚማሩት የትምህርት ዘርፍ ከሚቀስሙት እውቀት ሌላ ከወዲው ጠንካራ ሰባዊነት አድማስ ፍልስፍናዊና መንፈሳዊ ህንጸት እጅግ አስፈላጊ መሆኑ አሳስበው ፍትሃዊ እድገት እንዲኖር የሚጥሩ የቅን መስተዳድራዊ ሙያተኞች በጠቅላላ ለጋራው ቤታችን ለሆነው ዓለም በፍትሃዊነት ጎዳና የሚመራ ያስተዳደር በቃት አጎልብቱ በማለት ምክር ለግሰው ምንም እንኳ ዓለም ከናንተ ስኬታማነትን ገናናነትን የሚጠብቅ ቢሆንም እናንተ ግን ወንድማማችነት መንፈስ እንድታድጉ የሚያበቃችሁ መንገድና ማስተግበሪያውንም ከወዲው በመለየት በዚህ አቋሃን ለዚያ ለሚሰጣችሁ ትምህርት አንድ ቅንና ሰብአዊነት የተካነው ህብረተሰብ የሚገነባ በሰዎች መካከል ከሚለያየው ግንብ ይልቅ የሚያገናኝ ድልድይ ለመገንባት ብቃት እንዲኖራችሁ የሚያደርግ ይሁን። ይህንን መንገድ ለመምረጥ ብርታት ይኑራችሁ እንዳሉ ጂሶቲ ገለጡ። ክርስቲያን ለሆኑት ተማሪዎች ዘወትር በጸሎት ሁሉንም ለእግዚአብሔር አደራ የሚሰጥ ውሉዳዊ መንፈስ ከጌታ ጋር ህብረት ይኑራችሁ። በዚህ መንገድ ብቻ ነው ለዚያ ተስፋ ለሚያስቆርጠው ፈተና እጅ ላለመስጠት የሚቻለው ብለው ክርስቲያን ላልሆኑት ደግሞ ፈላስፋው ፓስካል ያለውን ጠቅሰው ሌሎችን ስትመለከቱና ገዛ ራሳቸውንም ስትመለከቱ አደራ መቸም ቢሆን ሰው ካለማቋረጥ ሰውን ተከትሎ የሚያልፍ መሆኑ አትዘንጉ ያለውን ጠቅሰው በሰዎች መካከል ስብአዊነት መቀራረብ እንጂ ጀርባና ሆድ ተኩኖ መተላለፍ ሰብእ የመሆናችንን እውነት ይጻረራል በሚል ሐሳብ አብራርተው ልክ እንደ አንድ ቤተሰብ የሚገልጠን የመተሳሰብ የግንኙነትና የመታደግ ባህል አዳብሩ በማለት የለገሱት ምዕዳን ማጠቃለላቸው ጂሶቲ አስታወቁ።
ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የአማዞን ግዛት የሚያሳትፍ ልዩ የጳጳሳት ሲኖዶስ በጥቅምት ወር 2011 ዓመተ ምህረት በሮም እንደሚካሄድ አስታወቁ። ከአንዳንድ የላቲን አሜሪካ የጳጳሳት ጉባኤ በኩል በሚቀርቡ ጥያቄዎችና በመላው ምዕመናን ፍላጎት መሰረት የሚካሄደው ልዩ የጳጳሳት ሲኖዶስ ዋና ዓላማ በዚያ አካባቢ ለሚኖረው እና ብዙ ጊዜ ተረስቶ ለቆየው የእግዚአብሔር መንጋ አዲስ የወንጌል ስርጭት አገልግሎትን ለማዳረስ በማሰብ እንደሆነ ቅዱስነታቸው አስረድተው፣ በተጨማሪም በአካባቢው የተከሰተው የደን ሀብት ውድመትንም ለመከላከል የሚያስችል መፍትሄ ለማግኘት ይረዳል ብለዋል። በአማዞን ደናማው አካባቢ ከሚኖሩ ህብረተሰብ ጋር ለ61 ዓመታት አብሯቸው የኖሩትና ለ31 ዓመታት የሥጋ ደዌ ህሙማንን ሲንከባከቡ የኖሩት ክቡር አባ ዮዋዎ ርዕሰ ሊቃነ ጳጳሳት ፍራንቺስኮስን አግኝተው ባነጋገሩበት ወቅት ደኑን ከውድመት ለማዳን ያስችላል ያሉትን ፕሮጀክት አቅርበውላቸዋል። አባ ዮዋዎ በተጨማሪም ፕሮጀክታቸውን በቫቲካን ራዲዮ የፖርቹጊስ ቋንቋ ዝግጅት ክፍል ኃላፊ ለሆኑት ለሚስተር ሲልቮኔ ፕሮቲዝም አሳይተዋል። የፕሮጀክቱን ስም አዲሱ ሙሴ ብለው የሰየሙት አባ ዮዋዎ ይህን ያሉበት ምክንያት ሲያስረዱ፣ ስለ አማዞን ደን ሲወራ ብዙውን ጊዜ የሚነገረው ስለ ዛፎች ተጨፍጭፈው ስለ ማለቃቸው ነው። እነዚህን ዛፎች ከጥፋት ለማዳን ጊዜው አሁንም ቢሆን አላለፈም። ነገር ግን የአማዞን ሀብት ዛፍ ብቻ ሳይሆን አካባቢው የያዘው የውሃ መጠንንም ማሰብ ያስፈልጋል ብለዋል። ዓለም ለመጠጥ ከሚጠቀመው የውሃ መጠን 30% ያህሉ የሚገኘው በአማዞን ደን ውስጥ ስለሆነ ፕሮጀክታቸውም የሚያተኩረው ከውሃ ሊገኝ በሚችለው ሀብት ላይ እንደሆነ ገልጸዋል። አባ ዮዋዎ የፕሮጀክቱ መጠሪያ ስም አዲሱ ሙሴ የተባለበትን ምክንያት ሲያስረዱ፣ ሙሴ የዳነው በናይል ወንዝ ውሃ ስለሆነ እንደዚሁም በአማዞን ደን ውስጥ የሚኖረው ሕዝብ የሕይወት ዋስትና የሚያገኘው በአካባቢው ከሚፈልቀው ውሃ እንደሆነ አስረድተው፣ በአማዞን ደን ውስጥ 218 ወንዞች እንደሚፈሱ ገልጸዋል። አባ ዮዋዎ የፕሮጀክቱን እቅድ ሲያስረዱ፣ ደንን መንጥሮ አካባቢውን ለግጦሽ ከማዋል ይልቅ ገድቦ ሰው ሰራሽ ሐይቅን በመስራት የአሳ ሀብት ልማትን ማሳደግና የሩዝ እርሻን በማዘጋጀት በዓመት 3 ጊዜ እህል በመሰብሰብ ትርፋማ መሆን ይቻላል ብለዋል።
ይህ በአማርኛ ቋንቋ የሚሰራጨው የቫቲካን ሬዲዮ ነው። ጥገኝነት ጠያቂው ስደተኛ ተፈናቃዩ ዜጋ የሚቀርብለት ጥበቃ ረቂቅ ወይንም የተጨባጭ ጽንሰ ሐሳብ ሳይሆን የሰዎችን ክብርና ደህንነት ለመጠበቅ ታታሪነት የሚጠይቅ ተጨባጭ ተግባር መሆኑ በተባበሩት መንግስታት ድርጅት በጀኔቭ የቅድስት መንበር ሐዋርያዊ ልዑክ ብፁዕ አቡነ ኢቫን ዩርኮቪች እንደ አውሮፓውያን አቆጣጠር ጥቅምት 17ና ጥቅምት 18 ቀን 2017 ዓ.ም በተካሄዱት አውደ ጉባኤዎች በመሳተፍ ባሰሙት ንግግር በአጽንኦት በማሳሰብ አንዳንዱ ስደተኛ የሚያቀርበው የጥገኝነት ጥያቄ መልስ ለመስጠት የሚሰራው ፖለቲካ የተወሳሰበ ወይንም የተንዛዛ ረጅም ጊዜ የሚወስድ ከሆነ ጥገኝነት ለሚጠይቀው ሰው ደህንነት አደጋ ይሆናል እንዳሉ የቫቲካን ሬዲዮ ልዑክ ጋዜጠኛ ፓውሎ ኦንዳርሳ ካጠናቀሩት ዘገባ ለመረዳት ተችለዋል። ይህንን ለማሳካት ስደተኛ ተቀባይ አገሮች በተለይ ደግሞ እነዚያ በማደግ ላይ የሚገኙት አስተናጋጅ አገሮች የተስተካከለና የተቀባ ያሰራር ሂደት በመፍጠር ስደተኛው ተቀበለው በሚገባ ከመያስተናግዱ አገሮች ያሰራር ልምድ እንዲቀስሙ መደገፍና ለስደተኛው መርጃ የሚውል ወጪ በተቀባ አገሮች የሚሸፈን እንዲሆን መተው አግባብ አይደለም። በዚህ አሰራር ያለም አቀፍ ማህበረሰብ ተሳትፎ አስፈላጊ መሆኑን ገልጠው ከዚህ ጋር ተያይዞም የድንበር ጥበቃ ማሳየልና የስደተኛው ደህንነት ጥበቃ የሚነጣ ጥል ጉዳይ እንዳልሆነ አብራርተው ሁለቱ እይታዎች ተያይዘው መሄድ ይገባቸዋል። ስለዚህ ብሔራዊ ፖለቲካ የዜጎች ደህንነት ጥበቃ ውሳኔ የዚያ ከጦርነትና ከአመጽ በመሸሽ ጥገኝነት የሚጠይቀው ስደተኛ ደህንነት የሚያገል መሆን የለበትም እንዳሉ ኦንዳርሳ ባጠናቀሩት ዘገባ ጠቁመው በሌላው ረገድ ጥገኝነት ጥያቄው ሁሉ በዘፈቀደ እና በቡድን ወደ መጣበት መሸኘት ተገቢ አይደለም። የብዙ ህፃናትና ቤተሰቦቻቸው ህይወት ሳይቀር የሚመለከት ጉዳይ በመሆኑም ያለም አቀፍ ማህበረሰብ ትኩረት ሊሰጥበት ይገባል። 3.5 ሚሊዮን የሚገመቱ ስደተኛ ህፃናት ከትምህርት ገበታ ተገለዋል። ስለዚህ በአሁኑ ሰዓት ለተለያዩ አዳዲስ የባርነት ስርዓት ተጋልጠው ስለሚገኙ ትምህርት የማግኘት መብታቸው ከመቼውም በበለጠ በማስጠበቅ ከዘርፈ ብዙ አደጋዎች መታደግ ይኖርብናል እንዳሉ አመልክተዋል። ብዙ አቡነ ይርኮቪች ትምህርት የማግኘት መብት ማክበር ከሚለው ጉዳይ ጋርም የጤና ጥበቃ የማግኘት ሰብአዊ መብትና ክብር ውሳኔ ጋር በማጣመር የስደተኛው የጤና እንክብካቤ ስደተኛው በሚገባባቸው አገሮች ዜጎች ከሚሰጠው የጤና ጥበቃ አገልግሎት ጋር እኩል ክብር ያለው ነው። ከተለያየ ችግር ገዛ ራሳቸውን ለማዳን የሚሰደዱት ወንድሞቻችንና እህቶቻችን ሁሉ መሰደድን ተስፋ በመቁረጥ በመፍራት የሚወስዱት እርምጃ ብቻ ሳይሆን በዚያ ሰብአዊ ቤተሰብ ትብብርና ድጋፍ ላይ ታምነው መሆናቸውም ማስተዋል ይኖርብናል በማለት ያስደመጡት ንግግር ማጠቃለላቸው ኦንዳርሳ አስታወቁ።
የተወደዳችሁ አድማጮቻችን፣ ቅዱስ ቪንሰንት ደ ፖል ድሆችን እንዲያገለግል ያነሳሳውን መለኮታዊ ጥሪ የተቀበለበት ቀን 400ኛ ዓመት ጥቅምት 4 ቀን 2010 ዓመተ ምህረት በቅዱስ ጴጥሮስ አደባባይ የምስጋና መስዋዕት ቅዳሴን በማቅረብ በደማቅ ስነ ስርዓት መከበሩ ይታወሳል። በዓሉን ለማክበር ከዓለም ዙሪያ ከመጡ የማህበሩ አባላት መካከል የኢትዮጵያ ልዑካንም ይገኝበታል። በኢትዮጵያ ካቶሊካዊት ቤተ ክርስቲያን የቅዱስ ቪንሰንት ማህበር በተለምዶ አጠራሩ የላዛሪስት ማህበር ጠቅላይ አለቃ የሆኑት ክቡር አባ መምህሩ መኮንን አግኝተን አነጋግረናቸዋል። በዛሬው ክፍል ሁለት ዝግጅታችን ስለ ማህበራቸው መስራች ቅዱስ ቪንሰንት ሕይወትና ማህበራቸው በኢትዮጵያ እያደረገ ስላለው አገልግሎት እንዲህ በማለት ያብራራሉ።
እጅግ ትሁት በሆነ መንገድ የመጣ የእግዚአብሔር አገልጋይ ነው ቅዱስ ቪንሰንት። በተለይ እንግዲህ እሱ አመጣጡ ለድሆች ነው ሕይወቱንም የሰጠው። እርሱ እንዳውም ሲያስተምር ድሆች ምን ያክል ምስጢር እንደሆኑ ለቅዱስ ቪንሰንት እርሱ ምን ይላል? ድሆች ልክ እንደ ቅዱስ ቁርባን የእግዚአብሔር መገኛ ምስጢር ናቸው ብሎ ይናገራል። ተከታዮቹን ሲያስተምር፣ በተለይ ደግሞ የፍቅር ልጆች ማህበርን በድሆች አገልግሎት ላይ የተሰማሩትን ሲያስተምር ለድሃ እጅግ ክብር መስጠት እንደሚገባቸው እንዳውም ምን ብሎ ይናገራል? እነሱ እኮ ጌቶቻችን ናቸው። ጌታን የምናገኘው የክርስቶስን ፊት የምናየው በእነዚህ ድሆች ውስጥ ነው ብሎ እጅግ ጠንከር ባለ ምስጢራዊ ቋንቋ ይናገር ነበር። ለዚያ ምን ይላል? በቃ እናንተ ዝብላችሁ በር ዘግታችሁ በጸሎት ብቻ መታከት በቂ አይሆንም። አንድ ድሃ ጸሎት ስትጸልዩ መጥቶ በር ቢያንኳኳ በቃ ጸሎቱን አቁሙና ሂዱና ያንን ድሃ አስተናግዱ። ያ ማለት ክርስቶስን ለክርስቶስ መተው ነው። ያ ያንኳኳውን በር ያንኳኳው ክርስቶስ ነው። ክርስቶስን የምናገለግለው ዛሬ በሕይወታችን በዘመናችን በድሃው ጎዳና ላይ ባለው ድሃ ነው፣ ጠያቂ ባጣው ድሃ ነው ብሎ ቅዱስ ቪንሰንት ያስተምራል። እኔ ብዙ ጊዜ ይሄ ልቤን የሚነካ ቃል ነው። ራሱንም ደግሞ በጣም ዝቅ የሚያደርግ ሰው ነው ቅዱስ ቪንሰንት። ራሱ እጅግን በጣም ኃጢአተኛ የሆንኩኝ ሰው ብሎ ራሱን ያቀርባል። ይህ ማህበር እንግዲህ ኢትዮጵያ ከገባ በኋላ በአዲግራት ሀገረ ስብከት የመጀመሪያ የሰሜን ኢትዮጵያ፣ በዚያ ቀጥሎ አዲስ አበባ፣ ቀጥሎ ጅማ ቦንጋ እያደረገ ዛሬ በሰባት ኢትዮጵያ ውስጥ ካሉት ሀገረ ስብከቶች ውስጥ አገልግሎት ይሰጣል። በአዲስ አበባ፣ በነቀምቴ፣ በጅማ ቦንጋ፣ በመቂ፣ በአዲግራት፣ በባህር ዳር እና በሮቤ ሮቤ ሐዋርያዊ አስተዳደር አገልግሎት እየሰጠ ይገኛል። በእነዚህ ቦታዎች አብዛኛው እኛ ካህናት ወንድሞች የተሰማሩት የመጀመሪያ ልክ እንደ መጀመሪያ ኢቫንጀላይዜሽን አይነት ቦታ ነው። ለምሳሌ ጅማ ቦንጋ ብንወስድ ገና ቤተ ክርስቲያን ያልተዳረሰባቸው አካባቢ፣ ገጠራማ አካባቢ ወንድሞቻችን ካህናት በዚህ አካባቢ ገና አዳዲስ ቤተ ክርስቲያናትን እያቋቋሙ አዳዲስ የጸሎት ቤቶችን በየርቀት አልፎ ከአንዱ እያለፈ አገልግሎት እያበረከቱ ይገኛሉ።
አባ፣ ይህንን በተመለከተ ድሆችን የመርዳትን ሁኔታ ወይም ለድሆች የሚሰጠውን አገልግሎት በተመለከተ ይህ ጥሪ ለማህበራችሁ ብቻ የተሰጠ አይመስለኝም። ከእናንተም አልፎ ሌላው ምእመኑም መሳተፍ ያለበት የአገልግሎት ዘርፍ ይመስለኛል።
አዎ፣ ይህንን አገልግሎት እውነት እንዳልከው ምእመናንም ከኛ ጋር ይሰራሉ። በተለይም ደግሞ በተለያዩ አካባቢ የቅዱስ ቪንሰንት ማህበር በፊት በኢትዮጵያ በብዙ ቦታ ነበር፣ በኋላ ግን ትኩረት አላገኘም ይመስለኛል። አንዳንድ ቦታ ላይ ማህበሩ አሁን ቆሟል፣ ግን አሁንም ቢሆን አንዳንድ ቦታ ላይ አገልግሎት እየሰጠ በቅርብም ደግሞ ሌላ ቦታ ላይ ለምሳሌ እንደ ጅማ ቦንጋ ሺሽንዳ አካባቢ ላይ ማህበሩን በበጎ ፈቃድ ያላቸው ወጣቶችና ሰራተኞች ተቋቁሞ ድሆችን ለማገልገል ጉዞ ጀምሯል። በአዲስ አበባ አሉ። ለምሳሌ በቅርብ ጊዜ አዲስ አበባ ውስጥ ባለፈው ዓመት የላዛርስ ትምህርት ቤት ወጣቶችን በማስተባበር ግራጁዌት የሚያደርጉ ተማሪዎችን ዩኒፎርማቸውን እንዲሰጡንና እኛ ደግሞ በጣም ድሃ የሆኑ ትምህርት ቤቶች አሉ፣ ለእነዚያ ትምህርት ቤቶች የእነሱን ዩኒፎርምና መገልገያ መሳሪያ እንዲሁም ከምእመናንም በተውጣጣ ከማህበሩ አባላት በተውጣጣ ገንዘብና ሌሎችም ቁሳቁሶች እነዚህ በተለይ ድሃ የሆኑትን ልጆችና ቤተሰቦችን ምእመናንም በዚህ ስራ ተስማርቶ ይገኛሉ። ካህናት ለብቻቸው ምንም ማድረግ አይችሉም። ምእመናን ከጎናችን ካልሆኑ፣ ምእመናን አገልግሎታችንን ካልደገፉና ካላበረታቱን ካህናት ብቻችንን ምንም ማድረግ አንችልም። ይህ ደግሞ የካህናት ስራ ብቻ አይደለም፣ የቤተ ክርስቲያን ስራ ነው። ቤተ ክርስቲያን ደግሞ ካህናትን፣ ደናግላንን፣ ምእመናንን፣ አዳጊዎችን፣ ወጣቶችን ሁሉንም ያቀፈች በአንድ መርከብ እንደሚጓዙ መንገደኞች አይነት ናት። ሁሉም የበኩሉን ተሳትፎ ማድረግ ይገባል ለዚህ ትልቅ በረከት ለሚያስገኘው አገልግሎት። እግዚአብሔርን ነምስከር በመስማቱ ፍቅን ወጣ ካደገበቱ ተከትሎት ሄደ ወደ ሰየው ምድሩ
የተከበራችሁ አድማጮቻችን፣ ለዕለቱ ያልነው የዜናው ስርጭት እዚህ ላይ አበቃ። በሚቀጥለው የዜናው የስርጭት መርሃ ግብር እስከምንገናኝ ድረስ በደህና ቆዩን። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።